ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰላም ጤና ይስጥልን። እንደምናመሻችሁ አድማጮቻችን። በ1431 መካከለኛ ሞገድ ከዋሽንግተን ዲሲ የሚተላለፈውን የግማሽ ሰዓት ፕሮግራም ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂት ታዬ ነኝ። ጽዮን ግርማ ፕሮግራማችንን ትመራለች። የሰዓቱ የዓለም ዜናዎች በቅድሚያ ይቀርባሉ። ከዚያም የመጪው 2008 ዓመተ ምህረት የበጀት ረቂቅ ትናንት ለተወካዮች ምክር ቤት ቀርቧል። ዘገባ ይኖረናል። የአፍሪካ ህብረት 25ኛ የመሪዎች ጉባኤና የአህጉሪቱ ግጭቶች በተንታኞች አንደበት ሌላው ዘገባችን ይሆናል። ሐኪሞን የጠይቁንም ይዘናል። እስከ አንድ ሰዓት ተኩል አብራችሁ እንድታመሹ በቅድሚያ እንጋብዛለን። ወደ ዜናው እንለፍ።
የቡሩንዲ ፕሬዚደንት የፕሬዝዳንታዊ ምርጫ ጊዜ እንደሚተላለፍ በኦፊሴል አስታውቀዋል። ፕሬዚዳንቱ ለሶስተኛ ጊዜ ለፕሬዝዳንትነት ለመወዳደር መወሰናቸው ለሳምንታት ያህል ተቃውሞ ሲካሄድ መቆየቱ ይታወቃል። ፕሬዚደንት ፒየር ንኩሩንዚዛ ትላንት የምርጫውን ጊዜ እንደ አውሮፓ አቆጣጠር ከሰኔ 26 ወደ ሐምሌ 15 የሚያስተላልፍ አዋጅ አውጥተዋል። የብሔራዊ ሸንጎና የሕግ መወሰኛ ምክር ቤት ምርጫ ጊዜንም ለውጠዋል። የምስራቅ አፍሪካ መሪዎችና የተባበሩት መንግስታት ድርጅት ለሳምንታት ያህል ሲካሄዱ የቆዩትን ኃይል የተቀላቀለባቸው ተቃውሞዎችን ለማርገብ ሲሉ ፕሬዚደንቱ የምርጫውን ጊዜ እንዲያዘገዩ ገፋፍተዋል። ቡሩንዲ ውስጥ የተቃውሞ የተቀጣጠለው ፕሬዚደንት ንኩሩንዚዛ ለሶስተኛ ጊዜ ለፕሬዚዳንትነት እንደሚወዳደሩ ካስታወቁ በኋላ ነው። ይህ ውሳኔያቸው በሕገ መንግስቱ የሰፈረውን የፕሬዝዳንትነት ስልጣንን በሁለት የሥራ ጊዜ የሚገድመውን አንቀጽ ይሽራል ይላሉ ፕሬዝዳንቱን ውሳኔ የሚቃወሙት ሰዎች። የፕሬዝዳንቱ ደጋፊዎች ደግሞ ፕሬዝዳንቱ እንደገና ለመመረጥ መወዳደር ይችላሉ፣ ምክንያቱም መጀመሪያ ላይ ፕሬዝዳንት የሆኑት በሕዝብ ተመርጠው ሳይሆን በምክር ቤት አባላት ተሰይመው ነው ይላሉ። በደቡባዊ ግብፅ በሚገኘው ካርናክ የተባለ ጥንታዊ ቤተ መቅደስ ውስጥ ዛሬ አንድ አጥፍቶ ጠፊ ራሱን በማፈንዳቱ አራት ሰዎች ቆስለዋል። ጥቃቱ ሁለት በፖሊሶች የተገደሉ ሰዎችን እንደሚያካትትና ከቆሰሉት መካከል አገር ጎብኚዎች እንደሌሉባቸው ባለሥልጣኖች ተናግረዋል። በላክሰር ከተማ የሚገኘው ቤተ መቅደስ በዩኔስኮ ማለት በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት በዓለም ቅርስነት የተመዘገበ ነው። ቤተ መቅደሱ በናይል ወንዝ ጠረፍ የሚገኝ ሲሆን የውጭ ሀገራትና የአገር ውስጥ ጎብኚዎች መስህብ ነው። እስካሁን ባለው ጊዜ ለጥቃቱ ኃላፊነት የወሰደ የለም። እስላማዊ አማጽያን ከቅርብ ዓመታት ወዲህ በግብፁ የሲናይ ባህረ ገብ መሬት በተደጋጋሚ የተኩስና የቦምብ ጥቃቶች ሲያካሄዱ ቆይተዋል። በአብዛኛው ኢላማ የሚያደርጉት የጸጥታ ኃይሎችን ነው። ያኔ ወታደራዊ መሪ የነበሩት የወቅቱ ፕሬዚደንት አብደልፋታህ አልሲሲ ከሁለት ዓመታት በፊት እስላማዊውን ፕሬዚደንት መሐመድ ሞርሲን ከስልጣን የማስወገዱን እርምጃ ከመሩ በኋላ ጥቃቱ እየተባባሰ ሄዷል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ በመቶዎች የሚቆጠሩ ተጨማሪ አሜሪካውያን ወታደራዊ አሰልጣኞችን ወደ ኢራቅ መመላክ እቅድ ላይ በያዝነው ሳምንት እንደሚወስኑ የዩናይትድ ስቴትስ ባለሥልጣኖች ገልጸዋል። የአሜሪካው መከላከያ ሚኒስቴር ፔንታገን የኢራቅ ወታደሮችን እስከ እስላማዊ መንግስት ነኝ ከሚለው ቡድን ጋር በሚያካሄዱት ፍልሚያ ለማጠናከር እየጣረ ነው። አሁን እንዲላኩ የታቀደው እስከ 500 የሚሆኑ ወታደራዊ ሰራተኞች በአሁኑ ወቅት ኢራቅ ካሉት 3000 አሰልጣኞችና አማካሪዎች ጋር ይቀላቀላሉ። ጽንፈኛው ቡድን ሰፊ የሰሜንና የምዕራብ ኢራቅ ክፍሎችን ከተቆጣጠረ በኋላ ፕሬዚደንት ኦባማ ወታደራዊ ሰራተኞች እንዲላኩ ባለፈው ዓመት መፍቀዳቸው ይታወሳል። ባለሥልጣኖች እንደሚሉት እቅዱ አንባር ክፍለ ሀገር ላይ አዲስ የማሰልጠኛ ሰፈር መመስረትን ያካትታል። አንባርን ለማስመለስ በሚደረገው ጥረት ወሳኝ ተደርጎ የሚታዩት ሱኒ ታጣቂዎች የተሻለ ድጋፍ መስጠትንም ያቅፋል። በመጨረሻም የዩናይትድ ስቴትስ ኤታ ማዦር ሹሞች ተተኪ ሊቀመንበር ጀነራል ማርቲን ደምሲ ኢራን በእስራኤል ላይ የጸጥታ አደጋ በምትደቅንበት በአሁኑ ወቅት ከዩናይትድ ስቴትስ የምታገኘው ወታደራዊ እርዳታ እንደሚቀጥል ገልጸዋል። ጀነራል ደምሲ ኢየሩሳሌም ሆነው ሲናገሩ እስራኤል የአየርና ሚሳኤል መከላከያዋን እንዲሻሻል የሳይበርና የባህር ጸጥታውን እንዲጠናከር ዩናይትድ ስቴትስ ትረዳለች ብለዋል። ዜናው እዚህ ላይ አበቃ።
የሰዓቱን የዓለም ዜናዎች ነበር ያደመጥነው። በሶስት ሰዓት በሚቀርበው በመደበኛው ፕሮግራማችን ደግሞ ተጨማሪ ዜናዎችን ይዘን እንቀርባለን። አሁን ወደ ዘገባዎቻችን እናልፋለን። ለመጪው 2008 ዓመተ ምህረት የሚሆን የ223 ቢሊዮን ብር የበጀት ረቂቅ ትናንትና ለተወካዮች ምክር ቤት ቀርቧል። አቅራቢው የገንዘብና የኢኮኖሚ ልማት ሚኒስትሩ አቶ ሶፊያን አህመድ ሲሆኑ ገንዘቡ ከሀገር ውስጥ ገቢ እንዲሁም ከውጭ ብድርና እርዳታ የሚገኝ መሆኑን ገልጸዋል። እስክንድር ፍሬው ዝርዝሩን ይዟል።
በኢትዮጵያ መንግስት ለተረቀቀው የሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ የመጀመሪያ ዓመት የመጀመሪያ በጀት ዛሬ ለህዝብ ተወካዮች ምክር ቤት ቀርቧል። የአምስት ዓመቱ የእድገትና ትራንስፎርሜሽን እቅድ የትግበራ ዘመን በያዝነውና አምስተኛ በሆነው ዓመት መጨረሻ ይጠናቀቃል። የአምስት ዓመት እቅድ እያወጡ ለመስራት የወሰነው የኢትዮጵያ መንግስት ታዲያ ከሚቀጥለው የ2008 ዓመተ ምህረት ጀምሮ የሚተገበር ሌላ የአምስት ዓመት እቅድ ነድፏል። ከነዚህ ቀጣይ አምስት ዓመታት የመጀመሪያ የሆነው የዚሁ የ2008 ዓመተ ምህረት ረቂቅ በጀትም ነው ዛሬ ለምክር ቤቱ የቀረበው። ረቂቅ በጀቱን ያቀረቡት የገንዘብና ኢኮኖሚ ልማት ሚኒስትር ሶፊያን አህመድ በጀቱ ካለፉት ዓመታት በሙሉ የበለጠ መሆኑን አብራርተዋል።
የተዘጋጀው የ2008 በጀት ዓመት አጠቃላይ የፌዴራል መንግስት ወጪ ባጀት ብር 223 ቢሊዮን 397 ሚሊዮን 819,261 ተደግፎ ቀርበዋል። ይህ ባጀት ተስተካክሎ ከጸደቀው የ2007 ባጀት አንጻር የ19.7% ጭማሪ አሳይቷል። ከጠቅላላ የወጪ ባጀት ውስጥ ብር 50 ቢሊዮን 288 ሚሊዮን 442,902 ለመደበኛ ወጪ፣ ብር 84 ቢሊዮን 300 ሚሊዮን 732,449 ለካፒታል ወጪ፣ ብር 76 ቢሊዮን 808 ሚሊዮን 643,910 ለብሔራዊ ክልላዊ መንግስታት የባጀት ድጋፍ እና ብር 12 ቢሊዮን ለዘላቂ ልማት ግቦች ማጠናከሪያ ወጪዎች መሸፈኛ ተደግፎ የቀረበ ባጀት ነው።
ረቂቅ ባጀቱ ሲዘጋጅ መንግስት በሚቀጥለው ዓመት ሊያገኝ የሚችለው ገቢ ታሳቢ መደረጉን ሚኒስትሩ አስረድተዋል። በዚህም መሰረት የሚቀጥለው ዓመት የፌዴራል መንግስት አጠቃላይ ገቢ ከ195 ቢሊዮን ብር በላይ እንደሚሆን ጠቅሰዋል። ከዚህ ውስጥ ከ38 ቢሊዮን ብር በላይ የሚሆነው ከውጭ ብድርና እርዳታ ይገኛል ተብሎ የተገመተ መሆኑን ጠቁመዋል። ይህም ሆኖ መንግስት በ2008 ሊያገኘው ይችላል በተባለው የ195 ቢሊዮን ብር ገቢና በቀረበው የ223 ቢሊዮን ብር በጀት መካከል ልዩነት አለ። አቶ ሶፊያን እንዳሉት ይሄው ወደ 27 ቢሊዮን ብር የሚጠጋ ጉድለት የሚሸፈነው ከሀገር ውስጥ በሚገኝ ብድር ነው። መንግስት ከሀገር ውስጥ መበደሩ የዋጋ ግሽበትን አያባብስም ወይ የሚል ጥያቄ የቀረበላቸው ሚኒስትሩ ያ ሊሆን እንደማይችል ነው ያስረዱት።
ከባጀት ጉድለት ጋር የተያዘው ለ2008 የቀረበው ከጠቅላላ ከኢኮኖሚው መጠን ጋር ሲነጻጸር 1.8% ነው። መጠኑ በራሱ አነስተኛ ነው። ነገር ግን ይህንን ብድርን ለመሸፈን የታሰበው ሙሉ በሙሉ በቀጥታ ከኢትዮጵያ ብሔራዊ ባንክ በመበደር አይደለም። ከኢትዮጵያ ብሔራዊ ባንክ መንግስት በቀጥታ ከተበደረ የዋጋ ግሽበትን ያባብሳል። ስለዚህ ከብሔራዊ ባንክ ጋር በመነጋገር የተወሰነው ከኢትዮጵያ ብሔራዊ ባንክ ውጭ መንግስት የግምጃ ቤት ሰነዶችን በመሸጥ ከግለሰቦች፣ ከኩባንያዎች አብዛኛው ደግሞ የዚህ የማህበራዊ ዋስትና እና ሌሎችም ገንዘባቸውን ያጠራቀሙ ኢንቨስት ማድረግ የሚፈልጉ ድርጅቶች እና ባንኮችም አንዳንድ ጊዜ ትርፍ ገንዘብ ይኖራቸዋል። የማይበድሩት ገንዘብ በሚኖርበት ጊዜ ለራሳቸው ገቢ ለማግኘት ስሉ የመንግስት ግምጃ ቤትን ይገዛሉ። ግምጃ ቤት ሰነድ በመሸጥ የታሰበ ነው። ስለዚህ አንደኛ መጠኑ አነስተኛ ነው። ከዛ ያልተናነሰው ደግሞ የብድር ምንጩም ሙሉ በሙሉ ከኢትዮጵያ ብሔራዊ ባንክ ስላልሆነ የዋጋ ግሽበትን የማያስከትል ብሎ መውሰድ ይቻላል።
ከ2008 መደበኛና ካፒታል በጀት ውስጥ ከ66 በመቶ በላይ የተመደበው ቅድሚያ ትኩረት ለተሰጣቸው የመንገድ፣ የትምህርት፣ የግብርና፣ የውሃ፣ የጤና እንደዚሁም የገጠር ኤሌክትሪክ ማስፋፊያ ፕሮግራሞች መሆኑን ሚኒስትሩ አስታውቀዋል። ጂቲፒ 2 ለተሰኘው ሁለተኛው የአምስት ዓመት የእድገትና የትራንስፎርሜሽን እቅድ ትግበራ እየተዘጋጀ የሚገኘው የኢትዮጵያ መንግስት ዘንድሮ አምስት ዓመት ሞልቶት የሚጠናቀቀውን የመጀመሪያ እቅዱን ግምገማም ይፋ እያደረገ ነው። በሌሎች ዘገባዎች እንመለስበታለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በሁለተኛው ዘገባችን ደግሞ ደቡብ አፍሪካ ጆሃንስበርግ ላይ የሚካሄደው የአፍሪካ ህብረት የመሪዎች ጉባኤ በአህጉሪቱ ውስጥ እዚህም እዚያም እየተቀጣጠሉ ባሉ ግጭቶችና ሁከት ባረገዙ አዝማሚያዎች ላይ ትኩረት ሰጥቶ እንደሚነጋገር ተሰምቷል። የአፍሪካ ህብረት ግጭቶችን መቆጣጠርን አስመልክቶ ብዙ ውጤታማ እርምጃዎችን እየወሰደ መሆኑን የሚናገሩ ተንታኞች ገና ብዙ እንደሚጠበቅ ግን አክለው ያሳስባሉ። ዘገባውን ሰሎሞን አባተ ይዟል።
ዊመንስ ኢምፓወርመንት በዚህ ሳምንት የአፍሪካ መሪዎች 25ኛውን ጉባኤያቸውን በሚያካሂዱበት አዳራሽ መግቢያ ላይ የተሰቀለ ባነር የያዘው መልእክት ነው። የሴቶችን ውሳኔ ሰጭነት ማስፋት ወይም ማጠናከር። ይሁን እንጂ መሪዎቹ በተገናኙ ቁጥር እንደሚያደርጉት ሁሉ የአሁንም ስብሰባቸው በሁከትና ግጭቶች አጀንዳ የተዋጠ ነው የሚሆነው። ብዙዎች እንደሚጠብቁት እነዚህ ግጭቶች የፖለቲካ መናጨት የወለዳቸው ናቸው ወይም ደግሞ ሲቪልም ሊሆኑ ይችላሉ። የአፍሪካ ህብረት ባለሥልጣናት በር ዘግተው በተቀመጡባት ጆሐንስበርግ ጥቂት መንደሮች ሸሸት ብለው ደግሞ የደህንነት ወይም የጸጥታ ጥናቶች ኢንስቲትዩት ተንታኞችም ታድመው ሐሳቦቻቸውን ሲያተጋትጉ ውለዋል። አሁን እየተካሄዱ ያሉ ውጊያዎችና ሊፈነዱ የተቃረቡት የፖለቲካ እባጮች ናቸው የመሪዎቹ የዘንድሮ ራስ መታት ይላሉ ተንታኟ ሊስሉ ቫውድራን።
በመሰረቱ ቀደም ሲል ብዙዎቻችሁ የአፍሪካ ህብረት ስብሰባዎች ላይ ተገኝታችኋል። የየጉባኤው መሪ አጀንዳ ተብሎ የሚያዝ ነጥብ አጣዳፊ በሆኑ የሰላምና የጸጥታ ጉዳዮች ይሸፈናል።
በዚህ ዓመት እነዚያ አጣዳፊ ወይም አንገብጋቢ የሚባሉ ጉዳዮች ለረጅም ዓመታት ስልጣን ላይ የቆዩት የቡሩንዲው ፕሬዚደንት ፒየር ንኩሩንዚዛ ለሶስተኛ ዘመን ለመወዳደር መሻታቸውን ባሳወቁ ጊዜ የተነሳውን ተቃውሞና እየተካረረ የመጣውን የፖለቲካ አዝማሚያ ያካትታል። የፖለቲካና የጎሳ ብጥብጥ ቀስፈው የያዟትን ደቡብ ሱዳንን ይጨምራል። ናይጄሪያንና ምዕራብ አፍሪካን እያተራመሰ ያለውን የቦኮ ሐራምን ስጋት ይዟል። በዚያ ላይ ዓመታትና ዓመታት ያስቆጠረውን የሶማሊያን ግጭትን ጨምሩበት። ከሀያ ዓመታት ለዘለቀ ጊዜ የተረጋጋ ማዕከላዊ መንግሥት አጣ የኖረች አገር ከ1990ዎቹ ጀምሮ እጅግ አሳዛኝና አዋራጅ በሆነ ውጥረት፣ ሁከትና ትርምስ ውስጥ የሚገኘው ምስራቃዊ የኮንጎ ግዛት ሊቢያን ለአርባ ዓመታት ጨምድደው ከገዙት ሙአመር ጋዛፊ የዛሬ አራት ዓመት መወገድ ጋር የፈነዳውና እስከ ዛሬ እየነደደ ያለው የሊቢያ ብጥብጥና መከፋፈል። አፍሪካ ጣጣዋ ብዙ ነው። የአፍሪካ ህብረቱ የሰላምና የጸጥታ ምክር ቤት ቀደም ሲል ከነበረው ይልቅ ዛሬ ይበልጥ ፈርጣማና ኃይለኛ መሆኑን ተንታኞች ይናገራሉ። ለግጭቶች ምላሽ በመስጠትም ዛሬ ከቀድሞ ይልቅ ፈጣንና ቆፍጠን ያለ ነው። በሌላ በኩል ግን የአፍሪካ መሪዎች አሁን አሁን እየጣማቸውና እየተጠናወታቸው የመጣን ሌላ አዝማሚያ ለመቀልበስ ወይም አቅጣጫ ለማስቀየር እምብዛም ሲጥሩ ወይም የሚያረካ እንቅስቃሴ ሲያደርጉ አይታዩም። ስልጣን ላይ ተጣብቀው ለመኖር ሲሉ የየሀገሮቻቸውን ሕገ መንግሥት የመጠምዘዝ ወይም የመቀየር አባዜ። ይህ ነገር ደግሞ ለወደፊት ግጭቶች ዋነኛ ጠንሳሽ፣ እርሾና አቀጣጣይ እንዲሆን አትጠራጠሩ ሲሉ ያስጠነቅቃሉ። ሌላው ተንታኝ ዴቪድ ዙንሜ ነው።
I am of the opinion that the legal framework that we put in place is not helpful to stop the third term debate.
እኔ እንደሚመስለኝ ይህንን በብዙ አገሮች ውስጥ የሚካሄድ የሶስተኛ የሥልጣን ዘመንን እሰጥ አገባ ለማስቆም የሚያስችሉ ብቃት ያላቸው ወይም በቂ የሆኑ የሕግ ማዕቀፎች የሉም። የአፍሪካ መሪዎች በዚህ የሶስተኛ የሥልጣን ዘመን ሙከራ ጉዳይ ላይ ማልደውና ቆፍጠን ብለው ካልተናገሩ፣ እርምጃም ካልወሰዱ በመጪው ቁርብ አመታት ስልጣንን የሙጥኝ ብሎ መኖር የሚፈልጉ መሪዎች ውሳኔዎች ለሚፈጥሯቸው ጦርነቶችና አለመረጋጋቶች መዘጋጀት አለባቸው።
ብርቱ ማስጠንቀቂያ፣ በጉልህ የሚታይ ቢጫ ካርድ። ይሁን እንጂ ይላሉ ደግሞ በጎ ዜና የሰነቁት ዙሜኑ፣ የአፍሪካ ህብረት ከተቋቋመበት የዛሬ 52 ዓመት ከነበረው ሁኔታ ዛሬ ብዙ ተሻሽሏል። በዚህ ዓመት እንኳ እኮ ቀድሞ የሥልጣን ትንቅንቅ የግጭት እንፍላል በነበሩ ናይጄሪያና ሌሶቶን በመሳሰሉ ሀገሮች ውስጥ እኮ ሥልጣንን በሰላም ሲተላለፍ አይተናል። ተመስገን ነው።
Seriously speaking, I think Africa has made some progress in the democratization process.
ስለ እውነት እንነጋገር ከተባለ በዚህ የዲሞክራሲ ለውጥ ሂደት ውስጥ አፍሪካ የተወሰነ ርቀት ተራምዳለች። አፍሪካን ከ1952 ዓመተ ምህረት እስከ 1992 ዓመተ ምህረት በነበሩት 40 ዓመታት ውስጥ ተመልክቼ 89 ወታደራዊ የመንግስት ፍንቀላዎችን ቆጥሬያለሁ። ከዚያም እንደገና ደግሞ ከ1992 ዓመተ ምህረት እስከ ዛሬ የዘለቁትን 15 ዓመታት አየሁ። የነበሩት የወታደራዊ መፈንቅለ መንግስት እንቅስቃሴዎች 6 ብቻ ናቸው። ይህ ለውጥ ነው፣ በጎ እርምጃ ነው። ይህ ማለት የተገደሉት ፕሬዝዳንቶች ቁጥር አሁን ያነሰ ነው። ወደ መንበረ ስልጣኑ የሚዘልቁት ጄኔራሎች ቁጥር አሁን ያነሰ ነው። ይህ ማለት እኮ ዛሬ የከተማው ቋንቋ፣ የሀገሩ መግባቢያ ዲሞክራሲ የሚባለው እየሆነ ነው ማለት ነው።
መሪዎቹ የአሁኑን ስብሰባቸውን የሚጀምሩት የፊታችን ቅዳሜ ነው። ሊቀመንበራቸው ስብሰባቸውን የሚመሩት ሐራሬ ላይ ላለፉት 30 ዓመታት በትሩን እንደጨበጡ ያሉት የዚምባብዌው ፕሬዚደንት ሮበርት ሙጋቤ ናቸው። የቡሩንዲው ፕሬዚደንት ንኩሩንዚዛ ሰሞኑን ወደ ጆሃንስበርግ የሚሄዱ አይመስልም፣ ብዙ ሰውም አልጠበቃቸውም። ታስታውሳላችሁ፣ በዚያን ሰሞን እኮ በግርግሩ ውስጥ ለአንዲት የአካባቢ ጉዳይ ብለው ወጣ ያሉ ጊዜ አንድ ወታደር ቂጢጥ አሉና ቤተ መንግሥት ውስጥ ከዛሬ ጀምሮ አጼው ጓድ ሊቀመንበሩ እኔ ነኝ ብለው ነበር። በእርግጥ የእውነቱ ጓድ ሊቀመንበር የመጡ ጊዜ አይ ለጨዋታ ነው እንደማለት አሉና ዞር አሉ። ለማንኛውም እንኩሩንዚዛ ነክተዋል።
የረቡዕ ምሽት ፕሮግራማችን እስከ 1 ሰዓት ተኩል ድረስ ይቀጥላል። የእናንተን ጤና ነክ ጥያቄዎች የሚያስተናግደው ሐኪሞን ይጠይቁ ይቀጥላል። ሳምንታዊው ቅንብር ሐኪሞን ይጠይቁ ለምሽቱ በአለርጂ በሚቀሰቀሱ የአፍንጫ የጉሮሮና የአየር ቧንቧ በሽታዎች ዙሪያ ከበርካታ የፕሮግራሙ ተከታታዮች የደረሱ ጥያቄዎችን መነሻ በማድረግ ከባለሙያ ጋር የተጀመረ ተከታታይ ቃለ ምልልስ የመጨረሻ ክፍል ዝግጅት ይዞ ቀርቧል። የዛሬው ቅንብር አለርጂ የሚያስከትላቸውን የህመም አይነቶች ምንነት፣ ህሙማን ሊያደርጉ የሚችሏቸውን አንዳንድ ጥንቃቄዎችና የሕክምና አማራጮች ይመረምራል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ በዚህ በዩናይትድ ስቴትስ የኮኔክቲከት ዩኒቨርሲቲ ረዳት የሕክምና ፕሮፌሰርና የአንገት በላይ ሕክምና እንዲሁም የቀዶ ሕክምና ባለሙያ የሆኑትን ዶክተር በላቸው ተሰማን ያወያየው። አሉላ በቀደመው ዝግጅቱ ያነሳውን አንድ ጥያቄ መለስ ብሎ በማስታወስ ይሆናል የሚጀምረው።
ዶክተር በላቸው፣ ከአለርጂ ጋር ተያይዘው የሚነሱ ወይም በሌላ መልኩ ራሳቸውን ችለው የሚከሰቱ ግን በዚህ የአለርጂ ሰሞን የሚባባሱ የህመም አይነቶችን አስረድተውናል። እነኚህ ከአለርጂ ጋር ተያይዘው የሚነሱትም ሆነ በአለርጂ ምክንያት በዚህ ጊዜ የሚታዩ በሽታዎች ከመምጣታቸው አስቀድሞ ሰዎች በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች አሉ? በቤት ውስጥ ሊሆን ይችላል፣ በአካባቢያቸው ሊሆን ይችላል።
አሉላ፣ እሱ በጣም ጥሩ ጥያቄ ነው። አንዳንድ ጊዜ አካባቢያችን መሸሽ የምንችለው ነገር አይደለም። በወቅታዊ ከአበባዎችና ከዛፎች የሚመጣውን ብንታ መሸሽ አንችልም። እንደሱ አይነት ነገሮች ላይ ሊከብድ ይችላል። ነገር ግን ቤት ውስጥ አቧራ በሚበዛበት ጊዜ ወይም ብንታዎች በሚበዙበት ጊዜ፣ ድመት ወይ ውሻ ያላቸው ወይም ብዙ ምንጣፍ ቤት ውስጥ ያለው እነዚህ ነገሮች ብዙ አለርጂ ሊያመጡ ይችላሉ። እነዚህ ወቅታዊ ነገሮች አይደሉም፣ ሁል ጊዜ የሚኖሩ ናቸው እና በክረምትም በበጋም አለርጂ ያለባቸው ሰዎች እነዚህ ነገሮች ሊያስተካክሉ ይችላሉ። ግን ወቅታዊ በሚሆንበት ጊዜ ወቅቱ ከመጀመሩ በፊት አንዳንድ ዶክተር ሳይታዩ የሚወሰዱ መድኃኒቶች ሊኖሩ ይችላሉ እና እነሱ ሊረዱ ይችላሉ። ወቅታዊ ለሆኑት መዘጋጀት፣ ወቅታዊ ላልሆኑት ደግሞ ቤት ውስጥ ላሉት ችግሮች እነሱን ማስተካከል ይሆናል።
ቀደም ብለው የገለጿቸው ዋና ዋናዎቹ ቶሎ የሚከሰቱት ብናኝን፣ በቤት ውስጥ የቤት እንስሳት ካሉ ከእነሱ ገላ ላይ በሚበኑ ጸጉሮች፣ የተለያዩ ቀስቃሽ ነገሮች የሚነሱትን ያህል አንዳንዴ በምግብ የሚሳበብበትም ጊዜ አለ። ሌሎች ከአለርጂ ጋር ተያይዘው እሱ ሊሆን ይችላል የሚባሉትን ነገሮች የአለርጂ ሁኔታ እንደቀሰቀሰው አዲስ ልብስ ሊሆን ይችላል፣ እንዴት መለየት ይችላሉ? ምን አይነት አመላካች ነገሮችን ይመክራሉ?
ይሄ ማስነጠስ፣ ቀለም የሌለው ፈሳሽ ከአፍንጫ መውጣት፣ እንባ መብዛት፣ አይን አካባቢ ያለው ቆዳ ማሳከክ፣ አንዳንድ ጊዜ ሰዎች ጉሮሯቸውን ጆሯቸውን ሊበላቸው ይችላል እና እነዚህ ነገሮች ብዙ ጊዜ በአለርጂ የሚነሱ ናቸው። እና አለርጂው በሚነሳበት ጊዜ ወቅታዊ ከሆነ ውጪ ያለውን ነገር፣ የምግብ ከሆነ ወዲያው የተበላው ነገር ምን እንደሆነ ማየት፣ እነሱም ካልሆኑ ደግሞ ቤት ውስጥ ያሉት ነገሮች ካሉ አዲስ የተቀየረ፣ ለምሳሌ የልብስ ማጠቢያ ሳሙና ከሆነ የተቀየረው እሱ ሊሆን ይችላል። አዲስ ሽቶ ከሆነ እሱ ሽቶ አፍንጫ ውስጥ ገብቶ ሊያስቸግር ይችላል። እና እነዚህ ነገሮች ተጠንቅቆ ማስተዋል ነው የመጀመሪያው ሕክምና ለአለርጂ ሲባል። እና እነሱ ከሆነ እነሱን ቀይሮ እነሱ በሚቀየሩበት ጊዜ አለርጂው ሊጠፋ ይችላል።
ለውጡን ማየት ይችላሉ ሰዎች።
በቀላሉ እሱ ነው።
እንዲህ ያለውን ሁኔታ ከተረዱ ሌላ ተጨማሪ የምርመራ ሁኔታዎች ሊኖሩ ይችላሉ። መልካም ህሙማን እንዲህ ያለ ነገር የቀሰቀሰብኝ ይመስለኛል ሲሉ ምልክቶቹን ይዘው ሲመጡ፣ አለርጂው በምግብ ውስጥ ከሆነ በሚወስዱት ነገር ውስጥ ከሆነ በምርመራ መረጋገጥ ይችላል በሐኪም።
ልክ ነው። እነዚህ ችግሮች በሚፈጠሩበት ጊዜ እና ሰው ከተጠራጠረ እንደዚህ አይነት ችግር መኖሩን በመጀመሪያ መደረግ ያለበት ያው እነዚህ ነገሮች ማስወገድ ነው። እነዚህም ተወግዶ ደግሞ ከዛ ሰፋ ያለ ችግር እንዳይኖር በዶክተር መታየት ከተፈለገ የደም ምርመራ አለ። ማለት በደማችን ውስጥ ያሉትን ኬሚካሎች ምን አይነት ነገር ነው አለርጂ የሚያስነሳው የሚለውን መታየት ይችላል። እነዚህም በጣም ሰፊ ሳይሆን ምን አይነት ምግብ ወይ ምን አይነት ብናኞች ከአበባ ወይም ከዛፍ የሚመጣው ብናኞች ሊያመጡ ይችላሉ የሚለውን ያሳያል። ከዛም ደግሞ አልፎ ቆዳችን ላይ እነዚህን ብናኞች ወይም ከምግብ ውስጥ የሚመጡትን ኬሚካሎች በትንሹ በመክተት የቆዳ አለርጂ ቴስት መደረግ ይቻላል።
ሰውነት ሲቆጣ ሊታወቅ ይችላል ማለት ነው።
አዎ፣ የቆዳው ቴስት ከደሙ ቴስት በጣም የበለጠ ሊያሳይ የሚችል ስለሆነ ብዙ አለርጂ ዶክተሮች የቆዳውን ይመርጣሉ።
ሰዎች አስቀድሞ በጥንቃቄ ለመከላከል ሊያደርጓቸው የሚችሉ እርምጃዎች እንዳለ ሆነው የአለርጂ ወቅት ከገባና አንዴ ከተከሰተ ምልክቶችን ሰዎች ማሳየት ከጀመሩ በኋላ ምን አይነት የሕክምና አማራጮች አሉ? መጀመሪያ ይሄን ያስቀድሙ፣ ይሄን ያስከትሉ፣ እንዲያድርጉ የሚባሉ በሐኪም ትእዛዝም ያለ ሐኪም ትእዛዝም የሚወሰዱትን መድኃኒቶች ጨምሮ?
አዎ፣ እንግዲህ በመጀመሪያ በተቻለ መጠን ምግብ ከሆነ እነዛን ምግቦች ማስወገድ፣ የቤት ውስጥ ከሆነ እነዛን በተቻለ መጠን መቀነስ። ወቅታዊ በሚሆንበት ጊዜ እነዚህ ኦቨር ዘ ካውንተር ወይም ሐኪም የማያስፈልጋቸው መድኃኒቶች አሉ፣ የሚዋጡ አንታይሂስታሚን የሚባሉ መድኃኒቶች አሉ፣ በአፍንጫ የሚነፉ ኔዞ ስቴሮይድ የሚባሉ መድኃኒቶች አሉ። እነዚህም አፍንጫ ውስጥ ያለውን ችግር እንዳያስከስት የሚቀንሱ ናቸው። እነዚህ አንታይሂስታሚን የሚዋጡት ክኒኖችና አፍንጫ ውስጥ የሚነፉት ብዙ ሰዎችን የሚያስቸግር የአለርጂ ችግር ሊቀንሱ ይችላሉ። ልክ አፍንጫ ውስጥ እንደሚነፋው አይነት ብዙ ሰዎች አይናቸውን ስለሚበላቸው እሱን የሚቀንስ የአይን ቅላትም የሚቀንስ የአይን ጠብታ መድኃኒቶች አሉ። እነዚህ ዶክተር የማያስፈልጋቸው መድኃኒቶች በማይሰሩበት ጊዜ ዶክተር አይቶ የዶክተር ፕሪስክሪፕሽን የሚያስፈልጋቸው ደግሞ ከነሱ ትንሽ ጠንከር ያሉ መድኃኒቶች ሊኖሩ ይችላሉ። አንዳንድ ጊዜ ደግሞ ሰዎቹ የሚደርስባቸው የአለርጂ እብጠት ትንሽ ጤና ሊያቃውስ የሚችል ስለሆነ ማለት ወይ ሳምባ የሚያሳብጥ ከሆነ ወይ ጉሮሮ የሚያሳብጥ ከሆነ እነዚህ ሰዎች ወይ በደም ወይ በቆዳ ቴስት ከተደረጉ በኋላና ምን አይነት አለርጂ እንዳለባቸው ከታወቀ በኋላ በኪሳቸው ይዘው የሚዞሩት መርፌ ያለ ችግር እንዳይገባባቸው ወይ ጉሮሯቸው እንዳይዘጋ የሚረዳ መድኃኒት ኤፒፔን የሚባል እሱ ብዙ ህጻናት ልጆችና አዋቂ ሰዎችም መያዝ የሚኖርባቸው ሊሆን ይችላል። ይሄ ድንገት ችግር እንዳያመጣ የሚያስፈልግ ነገር ነው። በሌላው ደግሞ እነዚህ ወቅታዊ ለሆኑት አለርጂዎች ችግር ላለባቸው ሰዎች በሳምንት በትንሹ እየተወጉ እንደ መርፌ በሚመጣው አለርጂ ሰውነት የሚያሳየውን ሪያክሽን ሊቀንስ የሚችል አይነት መርፌ ናቸው። በሰፊው ሁሉንም ነገር ስናይ ለአለርጂ ጠቃሚ፣ አልፎም ደግሞ በአለርጂው ምክንያት እንደ ኢንፌክሽን ወይም እንደ እብጠት በሚመጣበት ጊዜ ሕክምና ሊያስፈልግ ይችላል።
ይሄም መድኃኒት ሲወስዱ የአለርጂውን ስሜት ሊቀንስ ይችላል፣ የእብጠቱን ሁኔታ እንዳይባባስ ሊረዳ ይችላል እያሉ የመቀነስን የሁኔታዎችን አለመባባስን የገለጹት። ሙሉ በሙሉ አንድ ሰው ጨርሶ በሕክምና ሊድን ይችላል የአለርጂ በሽታ ወይስ ከጊዜው ጋር እየሄደ እንዳይባባስ የሚደረግ ጥረትና ያንኑ የማከም ሁኔታ ነው ያለው?
አዎ፣ ፈውሱ እንግዲህ ለአለርጂ ዋናው ፈውስ ያንን አለርጂ ማስወገድ ወይም አለመንካት ነው። ዋናው ፈውስ እሱ ነው ማለት ሰውነታችን እነዛን የአለርጂ ነገሮች እስካላየ ድረስ አለርጂው ሪአክት አያደርግም ወይም አይጀምርም። ግን አንዳንድ ጊዜ እነዚህ ኃይለኛ አለርጂ በሚመጣበት ጊዜ ሰውነታችን እነዛን ለአለርጂ ያለብንን ኬሚካሎች ካየ በትንሽ በትንሹ ማለት ቀደም እንደጠቀስኩት የሚወጋ ከሆነ እንደ ክትባት አይነት ዲሰንሲታይዜሽን የሚባል ህክምና አለ። እሱን ሰውነታችን በጣም ኃይለኛ ሪአክሽን እንዳይኖረው ወይም እኛ ያ አለርጂው ስሜት እንዳይኖረን ማድረግ እንችላለን እንጂ ከአለርጂ መፈወስ የለም።
ዶክተር በላቸው የመጨረሻ እናድርገው። የመድኃኒት አወሳሰድን አስመልክቶ በዘልማድ የሚያነጋግሩ በጣም የሚቃረኑ ሀሳቦች ይሰማሉ። ያለ ሐኪም ትዕዛዝ የሚወሰዱትን መድኃኒቶች ጨምሮ ፈጥኖ መድኃኒቶችን መውሰድ ሰዎችን ለጉዳት እንደሚዳርግ ይገለጻል። በሌላ በኩል ደግሞ ነገሮች ሳይባባሱ የህመም ስሜቱ የአለርጂ ስሜቱ በጣም ሳይባባስ ቀደም ብሎ መውሰዱ ከሚባባስ ሁኔታ ያድናል የሚለውን አስተሳሰብ የሚያራምዱ ወይም ያንን መከራከሪያ አድርገው የሚያቀርቡ አሉ። የሐኪም ዳኝነቱን ይጠይቃልና የትኛው መንገድ ይመከራል? ትክክለኛው ሴቱ ነው? በተጨባጭ አንድ ሰው ህመሙ ሲሰማው የመድኃኒት አወሳሰዱ ላይ የትኛው መንገድ መከተል አለበት ይላሉ?
እንግዲህ በህክምና በኩል አለርጂም ይሁን የስኳርን በሽታ ይሁን የደም ግፊት ሌላ በሽታ ያለበት ሰው ሁል ጊዜ ዶክተር የማያስፈልገውን መድኃኒት ከመውሰዳቸው በፊት የራሳቸውን ዶክተር መነጋገርና ማውጋት ያለባቸው ነገር ነው። ምክንያቱም እነዚህ ኦቨር ዘ ካውንተር የሚባሉት መድኃኒቶች ዶክተር የማያስፈልጋቸው ብዙ ችግር ሊያመጡ የሚችሉ ኬሚካሎች አሏቸው ውስጣቸው። ለምሳሌ ለአለርጂ በጣም የሚወሰደው መድኃኒት ቤኔድሪል ይባላል ወይም ክላሪቲን ወይም ዘርቴክ። እነዚህ በሙሉ ከአንድ ከአምስት ከአስር ዓመት በፊት ፕሪስክሪፕሽን የሚያስፈልጋቸው ነበራቸው። ውስጣቸው ሁሉም ዲ ወይም ዲኮንጀስታንት የሚሉት መድኃኒት አሏቸው እና እነዚህ አንዳንድ ጊዜ የደም ግፊት፣ ሀይ ብላድ ፕሬሽር ወይም ስኳር በሽታ ያለባቸው ሰዎች ላይ ትልቅ ችግር ሊያመጡ ይችላሉ። ስለዚህ ምንም ኦቨር ዘ ካውንተር የሆነ መድኃኒት መውሰድ ትችላላችሁ የሚለውን ብልም በፊት ዶክተር ማማከር
ያለ ሐኪም መወሰድ ይችላሉ ቢባል ሁንም ግን ቢያንስ የቤተሰብ ሐኪማቸውን ማማከር አለባቸው ነው የሚሉት።
በጣም ትልቅ ፖይንት ነው እሱ። የቤተሰብ ሐኪማቸውን መጀመሪያ ማማከር ምን ያህል መድኃኒት እንደሚወስዱና ያ መድኃኒት ልክ ነው አይደለም የሚለው ወይም ከሌላ መድኃኒት ጋር ግጭት ይኖረዋል አይኖረዋል የሚለውን መነጋገር አለባቸው። እሱ አንደኛው ነው። ያው ሁለተኛው ምንም አይነት መድኃኒት በሚወሰድበት ጊዜ ላዩ ላይ የተጻፈውን ዳይሬክሽን መከተል በጣም አስፈላጊ ነው። ምክንያቱም ሌላ አይነት ችግር እንዳያመጣ እና ሌላ ደግሞ ለአዋቂ ያለውን መድኃኒት ለህጻናትና ለህጻናት ያለውን ለአዋቂ አለመጠቀም። በመጨረሻ ላይ ደግሞ የምንወስዳቸውን ሌሎች መድኃኒቶች ከነዚህ ከኦቨር ዘ ካውንተር መድኃኒቶች ጋር ብዙ አይነት ግጭት ስለሚኖራቸው እሱ መጠንቀቅ ያስፈልጋል።
መልካም። ዶክተር በላቸው ተሰማ፣ ከአድማጮች የደረሱን ጥያቄዎች መነሻ በማድረግ የአለርጂ በሽታን ከተከሰተ በኋላ ሊደረግ የሚችለውን እንክብካቤም ሆነ ህሙማን በጥንቃቄ ደረጃ አስቀድሞ ማድረግ ያለባቸውም እንዲሁም ደግሞ የሐኪም ትዕዛዝ ሳያስፈልግ ከመድኃኒት መደብሮች ተገዝተው ሊወሰዱ የሚችሉ መድኃኒቶች በሐኪም የሚሰጡትን ጨምሮ በተከታታይ ሶስት ክፍሎች ለሰጡ ምን ወይ ማብራሪያ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ አሉላ።
ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ1431 መካከለኛ ሞገድ የሚተላለፈው ፕሮግራማችን እዚህ ላይ ያበቃል። በሶስት ሰዓት በሚቀርበው በመደበኛው ፕሮግራም እስከምንገናኝ በደህና አምሹ።
Oh, This program has come to you from the Voice of America, Washington.